ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የመከላከያ ኃይሎቹ ሽሬን፣ አላማጣንና ኮረምን የያዙት በከተሞች ጦርነት ሳያካሂዱ ነው ሲል የመንግሥት ኮሚኒኬሽን አገልግሎት ዛሬ አስታወቀ። የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። እዚህ ዩናይት ስቴትስ ውስጥ የሚገኙ ከተለያዩ የአማራ ማህበራት የተወጣጡ ትውልድ ኢትዮጵያውያንና በትላንትና ዕለት ከዋይት ሀውስ ፊት ለፊት በሰሜን አሜሪካ የሚኖሩ የትግራይ ተወላጆች ደግሞ ሰሞኑን ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ያካሄዷቸው ተቃውሞ ሰልፎች ላይ የተጠናቀሩ ዘገባዎችም ደርሰውናል። በዜና መጽሔት ክፍለ ጊዜ ይቀርባሉ። ሌሎች ዜናዎችና ወቅታዊ ዘገባዎችም ይዘናል። ማክሰኞ ጥቅምት 8 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በስርጭት ቅንብሩ፣ ሺች ዋንግ ቻንግ ደግሞ በቴክኒክ ምህንድስናው ተሰይሟል። እንግድ ወልዴ ነው ለዜናው ለሰዓቱ የዓለም ዜና ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። የመከላከያ ኃይሎቹ ሽሬን፣ አላማጣንና ኮረምን የያዙት በከተሞች ውስጥ ጦርነት ሳያካሄዱ ነው ሲል የመንግሥት ኮሚኒኬሽንስ አገልግሎት ዛሬ አስታውቋል። የፌዴራል መንግሥቱ ኃይሎች ሽሬን ትናንት መቆጣጠራቸውን ያረጋገጠውና በበኩሉ የክተት ጥሪ ያወጣው ህወሓት የተኩስ አቁሙ ስምምነት በአስቸኳይ እንዲደረግና ወደ ክልሉ ሰብአዊ ድጋፍ ያለምንም ገደብ እንዲቀርብም ጠይቋል። ግጭቱ በአስቸኳይ እንዲቆም ከዓለም አቀፉ ማኅበረሰብ እየቀረቡ ላሉ ጥሪዎች በግልጽ ምላሽ ያልሰጠው ፌዴራሉ መንግሥት ሰራዊቱ በተቆጣጠራቸው አካባቢዎች እርዳታ በተሳለጠ ሁኔታ እንዲደርስ በቂ ዝግጅት አድርጌያለሁ ብሏል። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ንግግር እንዲጀመር ከዓለም አቀፉ ማኅበረሰብ የሚሰሙት ግፊቶች እንደቀጠሉ ነው። አድማጮች፣ የዚህን ዘገባ ዝርዝር በዕለቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ መጠነ ሰፊ ተጨማሪ ማዕቀቦችን፣ የድሮን ጥቃትና በውጊያ ዘመቻው እየተሳተፉ ላሉ አጋሮቻቸው ወታደራዊ መረጃዎችንና ምክር መስጠትን ጨምሮ የአልቃይዳ ሸሪክ በሆነው አልሻባብ ላይ የምታደርገውን ዘመቻ አጠናክራ ቀጥላለች። በተጨማሪም የዩናይትድ ስቴትስ የገንዘብ ሚኒስቴር በአራት የአልሻባብ መሪዎችና ለቡድኑ ገንዘብ በማሰባሰብ ተዋጊዎችን በመመልመልና መሳሪያ በማፈላለግ ሥራ ቁልፍ ተዋናዮች ናቸው ባሏቸው 10 አቀነባባሪዎቻቸው ላይ የተነጣጠረ ማዕቀብ ጥሏል። ግለሰቦቹ ዩናይትድ ስቴትስ እንደምትለው ሕገወጥ መዋቅሩ መንግሥታዊ ያልሆኑ ድርጅቶችን ጨምሮ ከተለያዩ ምንጮች በዓመት 100 ሚሊዮን ዶላር የሚገመት ገንዘብ ለቡድኑ ይሰበስባል። ሂራል ኢንስቲትዩት በተባለ በሞቃዲሹ መሠረቱን ባደረገ ተቋም በቅርቡ የወጣው ሪፖርት እንዳመለከተው ወደ 24 ሚሊዮን የሚሆነው ገንዘብ ለመሳሪያ ግዢ የሚውል ነው። ይህም ግምት የተመድ አባል አገራት ባላቸው የመረጃ ግንኙነት እንዳረጋገጡት ታውቋል። ዩናይትድ ስቴትስ ይፋ ያደረገችው አዲስ ማዕቀብ ባለፈው ሳምንት የሶማሊያ መንግሥት በአልሸባብ ላይ ያወጣውን አዲስ ሕግ ተከትሎ የመጣ ነው። ለአልሸባብ ገንዘብ የሚያዋጡ ነጋዴዎች ፈቃዳቸው ተነጥቆ ንብረታቸው እንደሚወረስ መንግሥት ደንግጎ ነበር። በተጨማሪም ባለፈው ሳምንት ሶማሊያ አልሸባብን በተሻለ መሳሪያ ለመፋለም በተመድ የተጣለባትን የመሳሪያ ግዢ ማዕቀብ ለማስነሳት በምታደርገው ጥረት ከኢትዮጵያ ድጋፍ አግኝታለች። በሶማሊያ ከዚህ በፊት ባልታየ ቁጥር የገዘፈ የሕፃናት ሞት ሊከሰት ይችላል ሲል የተባበሩት መንግሥታት የሕፃናት አድን ድርጅት ዩኒሴፍ ዛሬ አስጠንቅቋል። የድርጅቱ ቃል አቀባይ ጄምስ ኤልደር ከጄኔቭ በሰጡት መግለጫ በሶማሊያ በየቀኑ በእያንዳንዷ ደቂቃ አንድ ሕፃን በከባድ የተመጣጠነ ምግብ እጦት ምክንያት ደክሞ ወደ ጤና ጣቢያ ይወሰዳል ብለዋል። የቅርብ አሃዞች እንደሚያመለክቱት ባለፈው ነሐሴ ወር ብቻ 44,000 ሕፃናት ከተመጣጠነ ምግብ እጦት ጋር በተያያዘ ወደ ጤና ጣቢያ ለሕክምና ተወስደዋል ሲሉ ቃል አቀባዩ ጨምረው ተናግረዋል። ይህም በእያንዳንዱ ደቂቃ አንድ ሕፃን መሆኑ ነው ብለዋል። እነዚህ ህጻናት ወደ ጤና ጣቢያ ለመምጣት እናቶች ለቀናት እንደሚጓዙና ህጻናቱም እጅግ ተዳክመው እንደሚደርሱ ዩኒሴፍ አስታውቋል። በተመጣጠነ ምግብ የተጠቁ ህጻናት በተቅማጥና ኩፍኝ የመሞት እድላቸው በ11 እጥፍ እንደሚጨምርም የህጻናት አድን ድርጅቱ ገልጾ እነዚህ አመላካቾች በሶማሊያ ከዚህ በፊት ያልታየ እልቂት እንደሚኖር የሚያስጠነቅቁ ናቸው ሲሉ ቃል አቀባዩ ጄምስ ኤልደር ጨምረው ገልጸዋል። ባሸባሮች እንቅስቃሴና በርዳታ ሰራተኞች ላይ በተጋረጠው እንቅፋት ምክንያት ከፍተኛ ቁጥር ያላቸው ህጻናት የጤና አገልግሎት ወዳለበት መሄድ ስለማይችሉ የተጎጂዎች ቁጥር በይፋ ከተገለጸው በእጅግ እንደሚጨምር ቃል አቀባዩ አመልክተዋል። አሁን በሶማሊያ ያለው ሁኔታ ይላሉ ጄምስ ኤልደር በእንዳሮፓን አቆጣጠር 2011 ዓመተ ምህረት 260 ሺህ ሰዎች ከሞቱበት ቸነፈር የባሰ ነው። ከፍተኛ የሆነ ምላሽ ካልተሰጠና አስፈላጊው መዋለ ንዋይ ካልተመደበ በግማሽ ምዕተ ዓመት ታይቶ የማይታወቅ የህፃናት እልቂት ይኖራል ሲሉ አስጠንቅቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ትናንት ማሊ ውስጥ መሬት ውስጥ የተቀበረ ፈንጂ በተሳፈሩበት ተሽከርካሪ ላይ ባደረሰው አደጋ 3 የሰላም አስከባሪ ጓዶች ሲገደሉ ሌሎች 3 ሰዎች ከባድ ጉዳት እንደደረሰባቸው የተባበሩት መንግስታት ድርጅት አስታወቀ። ከአልቃይዳና ከአይሲስ ጋር ግንኙነት ያላቸው የእስልምና አክራሪዎች ላለፉት 10 ዓመታት ማሊ ውስጥ ጥቃት ሲያደርሱ ቆይተዋል። የተመድ ቃል አቀባይ ስቴፋን ዱጃሪክ ለዜና ሰዎች እንደተናገሩት ሰላም አስከባሪዎቹ አደጋው በደረሰባቸው ወቅት በሰሜን ማሊ የተቀበሩ ፈንጂዎችን በመፈለግና በመለየት ስራ ላይ ነበሩ። 3 የተጎዱ ሰዎች በተመድ የሕክምና ሆስፒታል እየታከሙ እንደሆነ ለማወቅ ተችሏል። ለተመድ የሰላም አስከባሪ ጓዶች በማሊ አስቸጋሪ ሁኔታ ነው ያለው ያሉት ቃል አቀባዩ በዚህ ዓመት ብቻ 12 የሰላም አስከባሪ ጓዶች በተነጣጠረባቸው ጥቃት ተገድለዋል ብለዋል። በማሊ የተመድ የሰላም አስከባሪ ኃይል ከተመደበበት ከእንደ አውሮፓን አቆጣጠር 2013 አንስቶ 174 የሰላም አስከባሪ ጓዶች በተቃጣባቸው ጥቃት ተገድለዋል። በዚህም የተነሳ ማሊ ለተመድ የሰላም ጥበቃ ጓዶች በዓለም አደገኛዋ ቦታ ሆናለች። የሰው አልባ አውሮፕላኖችን ለሩሲያ በማቅረቧ የተባበሩት መንግስታት የጸጥታ ምክር ቤት ውሳኔን ተላልፋለች ስትል ዩናይትድ ስቴትስ ትናንት ኢራንን ከሰሰች። የፈረንሳይና የእንግሊዝ አጋሮቻችን ያላቸውን ግምገማ አጋርተውናል። ኢራን ሰው አልባ አውሮፕላኖችን ለሩሲያ በማቅረቧ የጸጥታው ምክር ቤትን ውሳኔ ቁጥር 2231 የሚጥስ ሆኖ አግኝተውታል። እኛም በዚህ እንስማማለን ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ቬዳንት ፓቴል ለሪፖርተሮች ተናግረዋል ሲል የቪኦኤ የፐርሺያ ቋንቋ አገልግሎት ዘግቧል። ኢራን የኒውክሌር ፕሮግራሟን እንድትገታና በምትኩ የተጣለባት ማዕቀብ እንዲላላ ሲል የጸጥታው ምክር ቤት በእንደ አውሮፓውያን አቆጣጠር 2015 ወስኖ ነበር። ከኢራን ለሩሲያ የተሰጡትና ሩሲያ ዩክሬን ላይ የተጠቀመቻቸው ሰው አልባ አውሮፕላኖች በውሳኔ ቁጥር 2231 የተካተቱና ማዕቀብ የተጣለባቸው እንደሆኑ እናምናለን ሲሉ አክለዋል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ። ላለፉት ጥቂት ሳምንታት ኢራን ሰር በሆኑ ሻሂድ 136 በተባሉ ድሮኖች ከተሞቼን ደብድባለች ስትል ዩክሬን በተደጋጋሚ ማስታወቋ ይታወሳል። ኢራን ሩሲያን የሰው አልባ አውሮፕላኖች በማስታጠቅ የሚቀርብባትን ውንጀላ ታስተባብላለች። ኢራንያኑ ዩክሬንን ለማስታጠቅ ጥቅም ላይ የዋሉትን መሳሪያዎች የማቅረባቸው ጉዳይ ላይ ይዋሻሉ ሲሉ የዋይት ሃውስ የፕሬስ ጸሐፊ ካሪን ዣንፒየር ትናንት ለዜና ሰዎች ተናግረዋል። የፕሬስ ጸሐፊው አክለውም ዩናይትድ ስቴትስ በሩሲያና በኢራን የሚካሄደው የጦር መሳሪያ ንግድ ላይ ያለውን ማዕቀብ ተግባራዊ ታደርጋለች፣ ኢራንም ለሩሲያ መሳሪያ እንዳትሸጥ መንገዱን ከባድ ታደርግባታለች ብለዋል። በመጨረሻም አድማጮች፣ በልምምድ ላይ ነበር የተባለ የሩሲያ የጦር አውሮፕላን ይስክ በተባለች ከተማ መኖሪያ ሰፈር ውስጥ ወደቀ። ይህ ዜና እስከተጠናከረበት ድረስ 14 ሰዎች መሞታቸው ታውቋል። አደጋው በአንድ መኖሪያ ሕንፃ ላይ ከባድ እሳት ማስነሳቱም ታውቋል። የሩሲያ የመከላከያ ሚኒስቴር እንዳለው የአውሮፕላኑ አንደኛው ሞተር በእሳት የተያያዘው በልምምድ አገልግሎት ላይ በነበረበት ወቅት ነው። አብራሪዎቹና ሌሎቹ የአውሮፕላኑ ሰራተኞች የአደጋ ጊዜ መስፈንጠሪያውን ተጠቅመው አውሮፕላኑ ከመከስከሱ በፊት ራሳቸውን አትርፈዋል። ከአዞቭ ባህር አቅራቢያ የምትገኘው የይስክ ከተማ ባለሥልጣናት እንዳሉት አደጋው አንድ ባለ 9 ፎቅ የመኖሪያ ሕንፃ ላይ ከባድ እሳት ቢያስነሳም ከሰዓታት በኋላ በቁጥጥር ስር ሊውል ችሏል። ከዩክሬን ድንበር አቅራቢያ የምትገኘውና ቁጥሩ 90,000 የሚደርስ ሕዝብ መኖሪያ የሆነችው ይስክ ግዙፍ የሩሲያ ወታደራዊ አየር ጣቢያ መቀመጫም ነች። የሩሲያው የመከላከያ ሚኒስቴር እንዳለው አውሮፕላኑ Su-34 የተባለ ባለ ሁለት ሞተር ሱፐርሶኒክ ሲሆን ሩሲያ ከዩክሬን ጋር ባላት ጦርነት እየተጠቀመችበት መሆኑ ታውቋል። ፕሬዚደንት ቭላድሚር ፑቲን ስለ አደጋው እንደተነገራቸውና የመንግስት ባለስልጣናት አስፈላጊውን እርዳታ እንዲያደርጉ ትዕዛዝ መስጠታቸውን የክሬምሊን ቤተ መንግስት አስታውቋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚሁ ተጠናቋል። እስከ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
አመሰግናለሁ እንግዱ ለሰዓቱ ያለም ዜናዎች። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥቅምት 8 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስርጭት መሐንዲሳችን ሺጋንግ ዋንግ ነው። የስቱዲዮ ምስልና ድምጽ አቀናባሪው ደግሞ ጆናታን ወከር ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ።
ብዙም ሰዎች ብትጠይቂ እንዲያውም አሉ ሁላ ደስ ይል ነበር ብዙ ተምሬያለሁ ብዙ እንትን ብያለሁ ብዙ ወድጄዋለሁ ብለው የሚያወሩ እኔ ለእኔ ወድጄዋለሁ አልልም፣ ግን በጣም አስተምሮኛል ብዙ ነገር።
ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ የሰማችሁ ድምፅ በሁለተኛው አጋማሽ በትምህርት በተሰኘው ፕሮግራም ላይ ከሚቀርቡ ድምፆች አንዱ ነው። ሰሞንኛውን የሁለተኛ ደረጃ መልቀቂያ ፈተና አስመልክቶ አንዲት ወጣት ተማሪ ከሰጠችው አስተያየት የተወሰደ ነው። ሙከራቸውን፣ ልምምዳቸውንና ገጠመን ያሉትን ያጋራሉ። በሁለተኛው አጋማሽ ጠብቋቸው። አሁን ወደ በርግጥ ወደ ቀዳሚው የዕለቱ አብይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ነው። የሰሜን ጦርነት ጉዳይ የዛሬ ማክሰኞ መረጃን ይመለከታል። የመከላከያ ኃይሎቹ ሽሬን፣ አላማጣንና ኮረምን የያዙት በከተሞች ጦርነት ሳያካሄዱ ነው ሲል የመንግስት የኮሚኒኬሽን አገልግሎት ዛሬ አስታውቋል። የፌዴራል መንግስት ኃይሎች ሽረን ትናንት መቆጣጠራቸውን ያረጋገጠውና በበኩሉ የክተት ጥሪ ያወጣው ህወሓት የተኩስ አቁም ስምምነት በአስቸኳይ እንዲደረግና ወደ ክልሉ ሰብአዊ ድጋፍ ያለምንም ገደብ እንዲቀርብም ጠይቋል። ግጭቱ በአስቸኳይ እንዲቆም ከዓለም አቀፉ ማህበረሰብ እየቀረቡ ላሉ ጥሪዎች በግልጽ ምላሽ ያልሰጠው የፌዴራሉ መንግስት ሰራዊቱ በተቆጣጠራቸው አካባቢዎች እርዳታ በተሳለጠ ሁኔታ እንዲደርስ በቂ ዝግጅት አድርጌያለሁ ይላል። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ንግግር እንዲጀምር ከዓለም አቀፉ ማህበረሰብ የሚሰሙት ግፊቶችም እንደቀጠሉ ነው። ለዝርዝሩ ኬኔዲ አባተ።
ትግራይ ክልል ውስጥ እየተካሄደ ያለው ጦርነት በተለያዩ ግንባሮች ተባብሶ መቀጠሉ እየተነገረ ሲሆን የመከላከያ ሰራዊቱ ከተሞችን እየተቆጣጠረ መሆኑን ፌዴራሉ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ የኢትዮጵያ መከላከያ በከተሞች ውስጥ ምንም አይነት ጦርነት ሳያካሂድ ሽሬን፣ አላማጣን እና የኮረም ከተሞችን መቆጣጠር ችሏል ብሏል። ህወሓትም ወራሪ ሲል የጠራቸው ኃይሎች ሽሬ ከተማን ጨምሮ አንዳንድ አካባቢዎችን ተቆጣጥረዋል ሲል ገልጿል። በትግራይ ክልል መገናኛ ብዙሃን የተላለፈው ይህ የህወሓት መግለጫ ጠላቶቻችን እስካሁን በደረሱበት አካባቢ ባካሄዷቸው የመድፍ ድብደባዎች በርካታ ሰላማዊ ዜጎች ለሞትና ለጉዳት ሲዳረጉ፣ በመቶ ሺዎች የሚቆጠሩ ደግሞ ከቀያቸው ተፈናቅለዋል ሲልም አመልክቷል። የክልሉ ህዝብ የህልውና ፈተና ገጥሞታል ያለው ህወሓት ወሳኝ ባለው በዚህ ምዕራፍ የክተት ጥሪም አቅርቧል። ጦርነቱ ዳግም ካገረሸ በኋላ ህወሓት በተደጋጋሚ የክተት ጥሪ ሲያደርግ መቆየቱም ይታወቃል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ሰላማዊ ሰዎችን ሆን ተብሎ ኢላማ በማድረግ ጥቃት እየተፈጸመ ነው በሚል የሚወጡ ሪፖርቶች እንዲሁም በትግራይ ጦርነቱ መባባሱ አሳስቦኛል ብሏል። የቢሮው ቃል አቀባይ ራቫኒ ቫምዳሳኒ ዛሬ ጄኔቫ ላይ ለጋዜጠኞች በሰጡት መግለጫ ትግራይ ክልል ውስጥ የኢትዮጵያ ኃይሎች የፈጸሟቸው አንዳንድ የአየር ድብደባዎች ልዩነት ያላደረጉ ነበሩ ማለታቸውን ሮይተርስ ዘግቧል። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ደግሞ ነው። ትግራይ ውስጥ የሚካሄደው የአየር ጥቃት ግጭቱ በሰላማዊ ሰዎች ላይ እያደረሰ ያለውን አስከፊ ጉዳት እያባባሰው ነው ማለታቸው በዘገባው ተጠቅሷል። የኢትዮጵያ ጦር በሲቪሎች ላይ ጥቃት ይፈጽማል በሚል የሚቀርቡበትን ውንጀላዎች በተደጋጋሚ ያጣጣለው የኢትዮጵያ መንግስት በበኩሉ የመከላከያ ሰራዊት በከተሞች ጦርነት እንዳያደርግ ተከልክሏል ባለው ጥብቅ ዲሲፕሊን ምክንያት በሲቪሎች ላይ ጉዳት እንዳያደርስ አድርጓል ሲልም ገልጿል። ይህም የህወሓትን ፕሮፓጋንዳ ሲያስተጋቡ የነበሩ አካላትን ሟርት ያመከነ ነው ብሏል መንግስት በመግለጫው። በተያያዘ ዜና ጦርነቱ እንዲቆም፣ የሰብአዊ እርዳታ አቅርቦት እንዲቀጥልና የሰላም ንግግር እንዲጀመር ከዓለም አቀፉ ማህበረሰብ የሚወጡ ግፊቶች ቀጥለዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቪዳንት ፓቴል ትናንት መግለጫ ሲሰጡ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊት በጋራ የሚያካሂዱትን ወታደራዊ ጥቃት በአስቸኳይ እንዲያቆሙ፣ እንዲሁም ኤርትራ ጦሯን ከሰሜን ኢትዮጵያ እንድታስወጣ፣ ህወሓትም ተጨማሪ የትንኮሳ አድራጎቶችን እንዲያቆም እንጠይቃለን ብለዋል። ቃል አቀባዩ አክለውም ሰላማዊ ዜጎችን ማክበርና መጠበቅ የሚመለከታቸው አካላት ሁሉ ግዴታ እንደሆነ አሳስበው ለተቸገሩ ኢትዮጵያውያን ሁሉ ሰብአዊ እርዳታ እንዲደርስ ሁሉም ወገኖች ምቹ ሁኔታ እንዲፈጥሩም ጠይቀዋል። በሌላ በኩል የሰሜን ኢትዮጵያውን ጦርነት በማስመልከት ትናንት ጥቅምት 7 ለጋዜጠኞች መግለጫ የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በኢትዮጵያ ያለው ሁኔታ ከቁጥጥር ውጪ የሆነ ነው፣ ግጭትና ውድመቱ አሳሳቢ ደረጃ ላይ ደርሷል ብለዋል። ግጭቱ በአስቸኳይ እንዲቆምና ተፋላሚዎች በአፍሪካ ህብረት የሚመራውን የሰላም ንግግር እንዲጀምሩም አሳስበዋል። በኢትዮጵያ ህዝብ ላይ እየሆነ ያለው መዓት ሲሉ የጠሩት ሁኔታ ፈጥኖ እንዲያበቃ ለማስቻል የመንግስታቱ ድርጅት አህጉራዊውን ህብረት በሚቻለው ሁሉ ለማገዝ ዝግጁ መሆኑንም ዋና ጸሐፊው አስታውቀዋል። በመንግስታቱ ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀሥላሴ ለድርጅቱ ዋና ጸሐፊ በትዊተር ገጻቸው ላይ በሰጡት ምላሽ የዋና ጸሐፊውን መግለጫ ያልተገባ ብለውታል። ከመጠን በላይ የተጋነኑ ያሏቸውን የጉተሬሽ ንግግሮች አንዳቸውም እውነታውን አያንጸባርቁም ያሉት አምባሳደር ታዬ የዋና ጸሐፊው ንግግር በአፍሪካ ህብረት የሚመራውን የሰላም ጥረትና የተባበሩት መንግስታት ድርጅት አዎንታዊና ገንቢ ሚና የመጫወት አቅምን ያዳክማሉ ሲሉ ተችተዋል። የአገሪቱ ብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ደግሞ አንዳንዶች ተባብሷል እያሉ ቀለም የሚቀቡት ግጭት በተቃራኒው አሁን እያበቃ ነው ብለዋል። ወደ ሌሎች ክልሎች ሲስፋፋ ግጭቱ እየተባባሰ ነበር፣ አሁን ግን እየቀነሰና እያበቃ ነው ሲሉ ማክለዋል አምባሳደር ሬድዋን። በአፍሪካ ህብረት ለሚመራው የሰላም ንግግር ግን ህብረቱ ቀኑን እስኪያሳውቅ እየጠበቅነን ብለዋል ዛሬ ባወጡት ትዊታቸው። በሌላ በኩል ግጭቱ በአስቸኳይ እንዲቆምና እርዳታ ወደ ትግራይ ክልል ያለምንም መከልከል እንዲገባ እየቀረቡ ያሉ ጥሪዎች ተግባራዊ እንዲሆኑ ህወሓት መጠየቁን ቀጥሏል። በተለያዩ የዓለም አቀፍ አካላት የቀረበውን የተኩስ አቁም ጥሪ እንደሚቀበል ትናንት በድጋሚ ያሳወቀው ህወሓት ዛሬ ባወጣው መግለጫም ግጭት በአስቸኳይ እንዲቆምና የሰብአዊ እርዳታ ያለምንም መደናቀፍ ወደ ትግራይ ክልል እንዲገባ ዓለም አቀፉ ማህበረሰብ ኃላፊነቱን በአስቸኳይ ሊወጣ ይገባል ብሏል። የኢትዮጵያ መንግስት በበኩሉ ለአፍሪካ ህብረት መራሹ የሰላም ንግግር ዝግጁነቱን ቢያረጋግጥም ግጭቱ በአስቸኳይ እንዲቆም ከዓለም አቀፉ ማህበረሰብ በተደጋጋሚ እየቀረቡ ያሉ ጥሪዎችን በተመለከተ በግልጽ ያለው ነገር የለም። ከእርዳታ አቅርቦት ጋር በተያያዘ ግን መከላከያ በተቆጣጠራቸው አካባቢዎች እርዳታ በተሳለጠ መንገድ እንዲደርስ የኢትዮጵያ መንግስት በቂ ዝግጅት አድርጓል ሲል የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው አመልክቷል። ይህም የሽሬ አውሮፕላን ማረፊያን ተጠቅሞ እርዳታ ማድረስን ይጨምራል ብሏል። ለዚሁ የእርዳታ አቅርቦት በሰሜን ጎንደር በኩል ወደ ሽሬ የሚወስደውንና ከኮምቦልቻ፣ ደሴ፣ ወልዲያ፣ ቆቦ፣ አላማጣ ያለውን መንገድ ለመክፈት እየሰራ መሆኑንና ለዚህም ኮሚቴ መቋቋሙን መንግስት ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች፣ በመጽሔቱ የትንታኔ ርዕስ ተከታዩ ደግሞ ወደ ወለጋ ይወስደናል። በኦሮሚያ ክልል ምስራቅ ወለጋ ዞን ክርሙ ወረዳ ውስጥ በሚገኙ ሁለት ቀበሌዎች ባለፈው ቅዳሜ ታጣቂዎች አደረሱት በተባለ ጥቃት 30 ሰዎች ተገድለዋል ሲሉ የወረዳው አስተዳዳሪ አቶ ፈቃዱ ሁንዴ ለአሜሪካ ድምፅ ገልጠዋል። አስተዳዳሪውንና የተጎጂዎቹን ቤተሰቦች ያነጋገረው ዘጋቢያችን ናኮር መልካ ዝርዝሩን ይዟል።
ምስራቅ ወለጋ ዞን ውስጥ የኪረም ወረዳ ነዋሪ መሆናቸውን የተናገሩ ግለሰብ ለአሜሪካ ድምፅ በሰጡት ቃል እርሳቸው ከሰባት የቤተሰባቸው አባላት ጋር ከጉዲና ጅሬኛ ቀበሌ ተፈናቅለው በመጠለያ ውስጥ እንደሚገኙ አመልክተዋል።
ከአማራ ተወላጆች መካከል የታጠቁ ሰዎችና ምንም አይነት መረጃ ሳይኖርን ቀዳሜ በጠዋት መጥተው ከከበቡን በኋላ ተኩስ ጀመሩ። ብዙ ሰው እዛው ነው የተገደለው። የቆሰሉና የሸሹም አሉ። ከነዚህ ሰዎች መካከል አብረን ተወልደን አብረን ያደግን ይገኙበታል። አገሩንም ቋንቋውንም ያውቃሉ። ነገር ግን ሰልጥነው ተደራጅተው መሳራ ታጥቀው መጥተው ነው ጥቃት ተፈጸሙት። እኛ የተፈናቀልነው ከጉድና ጅረኛ ቀበሌ ሲሆን አሁን ተበታትነን ችግር ውስጥ እንገኛለን።
በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ተፈናቃይ የአማራ ተወላጆች ናቸው ያሏቸው ታጣቂዎች ሸኔን እናጠፋለን በሚል ጥቃቱን መፈጸማቸውንና በአካባቢው ነበሩ ያሏቸው የመንግስት ኃይሎችም ሁኔታውን ለመቆጣጠር የወሰዱት እርምጃ እንደሌለ ተናግረዋል። በኪረሙ ጨፌ ሶሩማ ቀበሌ ውስጥ በተፈጸመው ጥቃት አባታቸውና ሌሎች 6 የቅርብ ዘመዶቻቸው እንደተገደሉባቸው ዶክተር ዲሪባ አብደና እንደሚባሉና ነቀምቴ ውስጥ ሀዘን መቀመጣቸውን የገለጹ ሰው የአባታቸውን መገደል የተረዱት ከአካባቢው ሰዎች መሆኑን ተናግረዋል።
አሚ ከነጀላ ሚደም የአባቋፍድና ዱረሻጅ ቦካጀ ደግሞ ዛርሳው ጋር ቤተሚሽኒቲ
የተጎዱብኝ አባቴ አብደና ዱረሳ ቦካ ይባላሉ። የ85 ዓመት አዛውንት ናቸው። ከርሳቸው ጋር የነበሩ ሸሽተው ከጥቃቱ ሲያመልጡ አባቴ ግን ታማሚ ስለነበሩ ሸሽቶ ሊያመልጡ አልቻለም። ደጃፋቸው ቁጭ ባሉበት ቦታ ነው ተኩሰው በጥይት ተገደሏቸው። የተገደሉት 6 ሰዎች ዘመዶቻችን ናቸው። ሁሉም ሮጦ ማምለጥ የማይችሉ አቅም ደካሞች ነበሩ። መንግስት ለህዝባችን እንዲደርስና የዜጎችን ደህንነት እንዲጠብቅ እንደ አንድ ተጎጂ ቤተሰብ መግለጽ ፈልጋለሁ።
30 ሰው ተገሎበታል የተባለው የዚህ ጥቃት ፈጻሚዎች የአማራ ጽንፈኞች ሲሉ የገለጿቸው ታጣቂዎች መሆናቸውን የኪረሙ ወረዳ አስተዳዳሪ አቶ ፈቃዱ ሁንዴ ለቪኦኤ ገልጸዋል።
ሲንጣለይ መቃሰ በማራቲን ሁንዳኒ አንዲነር ኩተጀዳኒ ሶበኒ ሜጃ ሴራ አላ
በአማራ ህዝብ ስም መንግስት የማያቃቸው ህገወጥ የሆኑ መሳራት አጥቀው ጠላትን መታለም ብለው የሚንቀሳቀሱ ጽንፈኞች ናቸው። በኪረሙ ወረዳ ውስጥ በሚገኙ ጉድነጅሬኛ፣ ጨፌ ሶሩማ፣ ቡርቃ ሶሩማና ነጭኖ 4 ቀበሌዎች ውስጥ ክላሽ ይዘው ከ26 ኪሎ ሜትር በላይ በመጓዝ ነው ጥቃት የፈጸሙት። የኪረሙ ወረዳ ነዋሪዎች የሆኑ እንዲሁም ከሆሮ ጉድሩ ዞን ውስጥም የመጡ ነበሩ። እድሜያቸው ከ75 እስከ 90 የሆኑ የአገር ሽማግሌዎችና የሃይማኖት አባቶች ናቸው የተገደሉት። 29 ወንዶችና አንድ ሴት በአጠቃላይ 30 ሰዎች ናቸው የተገደሉት። በድርጊቱ በጣም አዝነናል።
ታጣቂዎቹ ከ50 በላይ ቤቶችን አቃጥለዋል፣ ብዙ ከብትም ዘርፈዋል ያሉት የኪረሙ ወረዳ አስተዳዳሪ የመንግስት ጸጥታ አስከባሪዎች ጥቃቱን ያልተከላከሉት ለጸጥታ ግዳጅ ወደ ሌላ ቦታ በመሄዳቸው እንደነበረም አክለው ገልጸዋል።
ቃሚ ነገኛሞ ወጂኒ ከለቲ አርፈኒኒ አናከረበቲ ዋንተ ጅሩ
የጸጥታ አስከባሪው በአራቱም አቅጣጫ ለጸጥታው ስራ ተሰማርተዋል። ገሚሱ ደግሞ በዚህ ወረዳ ከተማውን ጠላት ሊይዝ ጥረት በማድረግ ላይ ስለሚገኝ ጥበቃ እያደረገ ነው። ጥበቃው ላልቶ ሳይሆን የምታገኘው መረጃ አለ። የማታገኘው መረጃም በመኖሩ ብዙ አጥቂዎቹ ከሚሊሻዎች አቅም በላይ በመሆናቸው ነው የተከሰተው። አገሪቱን ለማፍረስ እየተንቀሳቀሱ ስለሚገኙ መንግስት አፋጣኝ ምላሽ እንዲሰጠን ጠይቄያለሁ።
ጥቃቱ ተፈጸመ በተባለበት አካባቢ የስልክ አገልግሎት ባለመኖሩ የአካባቢው ነዋሪዎች በቀጥታ ለማነጋገር አልቻልኩም። የኢትዮጵያ ሰብአዊ መብቶች ኮሚሽንም በዚሁ የስልክ አገልግሎት አለመኖር ምክንያት ደረሰ ስለተባለው ጥቃትና ግድያ እስካሁን ማጣራት አለመቻሉን ገልጿል። ነዋሪዎችና ባለስልጣናቱ ፋኖ የሚባል የአማራ ጽንፈኞች ቡድን ሲቪሎች ላይ ጥቃት እንደሚፈጽም የሚናገሩ ሲሆን በአካባቢው የሚኖሩ የአማራ ተወላጆች ደግሞ ባለስልጣናቱ ሸኔ ብለው የሚጠሩትንና ስሙ የኦሮሞ ነጻነት ጦር እንደሆነ የሚናገረውን ታጣቂ ቡድን ሲከሱ ቆይተዋል። በሌላ በኩል ግን እንዲህ አይነት ማንነትን የለዩ ጉዳቶችን የሚያደርሱት በመንግስቱ የሚደገፉ የሚሊሻ ኃይሎች መሆናቸውን የሚናገሩት የቡድኑ መሪዎች ታጣቂዎቻቸው በሲቪሎች ላይ ጥቃት እንደማይፈጽሙ በመግለጽ ክሶቹን ያስተባብላሉ። በተያያዘ መረጃ የተባበሩት መንግስታት የሰብአዊ ድጋፎች ማስተባበሪያ ቢሮ በኦሮሚያ ክልል ውስጥ በተለይም በወለጋ ዞኖች ውስጥ በቀጠለው ግጭት ወደ አማራ ክልል የሚደረገው መፈናቀል መቀጠሉን አስታውቋል። ቢሮ አክሎም ከኦሮሚያ የተፈናቀሉ ቁጥራቸው የበዛ ሰዎች በጎጃም፣ ሰሜን ሸዋ፣ ደቡብ ወሎ፣ ዋግምራ፣ ባህር ዳርና ደብረ ብርሃን ከተሞች ውስጥ ተጠልለው እንደሚገኙ አረጋግጠዋል ብሏል። የዜጎች የመኖር መብትና ደህንነት እንዲጠበቅ የሚያሳስበው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜዎች ባወጣቸው ሪፖርቶች በምዕራብ ኦሮሚያ አካባቢዎች አለ ለሚባለው የጸጥታ ችግር ትኩረት ሊሰጠው እንደሚገባ ሲጎተጉት ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
نا ናኮርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የ2014 ሁለተኛ ዙር ብሔራዊ ፈተና ዛሬ ተጀምሯል። የ2014 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና ሁለተኛ ዙር ዛሬ መጀመሩን የትምህርት ሚኒስቴር አስታውቋል። የተቋሙ የኮሚኒኬሽንና የሕዝብ ግንኙነት ስራ አስፈጻሚ አመለወርቅ እዝቅኤል ለአሜሪካ ድምፅ እንደገለጡት በሁለተኛው ዙር ለፈተና የተቀመጡት ከ354 ሺህ በላይ የተፈጥሮ ሳይንስ ተማሪዎች ናቸው። በዩኒቨርሲቲዎች እየተሰጠ ባለው በዚህ ፈተና ከመጀመሪያው ዙር በተቀሰሙ ልምዶች በዚህ ዙር አፈጻጸሙ የተሻለ እንዲሆን ዝግጅት መደረጉን አመለወርቅ ተናግረዋል። የዘንድሮን የብሔራዊ ፈተና የሚወስዱ 976 ሺህ ተማሪዎች ሲሆኑ በአንዳንድ የአገሪቱ አካባቢዎች ባለው የጸጥታ ችግር ሳቢያ ትግራይን ሳይጨምር 56 ሺህ ተማሪዎች ለፈተና እንደማይቀመጡ መገለጹም ይታወቃል። ገብረ ሚካኤል ገብረ መድን አቀናብሮታል።
በዚህ ዓመት መስከረም 30 ቀን የተጀመረው የ2014 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና ሁለተኛው ዙር ከዛሬ ጀምሮ እየተሰጠ መሆኑን የትምህርት ሚኒስቴር የኮሚኒኬሽንና የሕዝብ ግንኙነት ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምጽ ተናግረዋል።
ፈተናው በጥሩ ሁኔታ ነው የተካሄደ ያለው። ምንም የገጠመን ችግር የለም። ጠዋት ላይ ሁሉም ዩኒቨርሲቲዎች በሰላማዊ መንገድ ፈተናው ተጀምሯል። አሁን ባለው ሁኔታ እስካሁን ሲጀመር ምንም አይነት ችግር አልገጠመንም። አሁን በምናወራበት በዚህ ሰዓት ተማሪዎች የመጀመሪያውን ዙር ፈተና ተፈትነው ለምሳ እየወጡ ያሉበት ሁኔታ ነው ያለው። ስራው የመጀመሪያው ዙር ሲጠናቀቅ ከጸጥታ አካላት ጋርም የመጀመሪያውን ዙር ከተለያዩ አካላት ጋር የመገምገም ጥሩ የሚባሉ ልምዶችን የመቀመር ያጋጠሙ ችግሮችን ደግሞ ለዚህኛው ዙር ለሁለተኛው ዙር የማስተካከል ስራዎች ሰርተናል እና በጥሩ ሁኔታ ላይ ነው ያለነው።
በሁለተኛው ዙር ከ354 ሺህ በላይ የተፈጥሮ ሳይንስ ተማሪዎች ለፈተና መቀመጣቸውን የተናገሩት ስራ አስፈጻሚዋ ከአንደኛው ዙር ልምድ በመቅሰም በዚህኛው ዙር የተሻለ ዝግጅት መደረጉንም አብራርተዋል።
በአጠቃላይ በሁለተኛው ዙር 354,529 ተማሪዎችን ለመቀበል ነው አቅደን የነበረው። 201,708 ወንዶችና 152,821 ሴቶችን በድምሩ ወደ 354,000 አካባቢ ተማሪዎችን አቅደን ነው ለማስፈተን ወደዚህ የገባ ነው። አሁን ባለን መረጃ ሁሉም በሚባል ደረጃ ገብቷል። በመጀመሪያው ዙር ማጠቃለያ እንደገለጽንላችሁ ተማሪዎች በአማራ ክልል አንዳንድ ቦታዎች ላይ ጥሩ የመውጣት እንደዚህ አይነት ነገሮች ታይተው ነበር። ያው ወደፊት ላይ የሚገለጹ ሂደቶች እንዳሉ ሆነው ተመሳሳይ ነገሮች እንዳይከሰቱ አንዳንድ ነገሮችን፣ ሁለተኛ ደግሞ ከዚህ ከትራንስፖርቴሽን ከአንዳንድ ከሎጂስቲክ አንጻርም ያጋጠሙ ጥቃቅን ችግሮች ነበሩ። እነዛን የማስተካከል ዝግጅቱን የማጠናከር ስራዎች ሰርተናል።
በመጀመሪያው ዙር 586,000 የማህበራዊ ሳይንስ ተማሪዎች ለፈተና የተቀመጡ ሲሆን ከአራቱ ዩኒቨርሲቲዎች 12,000 ተማሪዎች ፈተናውን ጥለው ወጥተዋል ብለዋል ትምህርት ሚኒስቴር። በዛሬው ዕለት የተጀመረው የሁለተኛው ዙር ፈተና እስከ ጥቅምት 11 ድረስ እንደሚቆይ ታውቋል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛት 976,000 ሲሆን በአንዳንድ የአገሪቱ አካባቢዎች ባለው የጸጥታ ችግር ምክንያት ትግራይን ሳይጨምር 56,000 ተማሪዎች ለፈተና እንደማይቀመጡ መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ዓለም አቀፍ ርዕሰ ጉዳይም ቢሆን ወደ ጎረቤት ሶማሊያ ነው የሚወስደን። የማዕከላዊ ሶማሊያ ገዢዎች በአልሻባብ እስላማዊ ታጣቂ ቡድን ውስጥ የሚገኙ አንጋቾችን ለገደለ ሰው እስከ 25,000 ዶላር የሚደርስ የገንዘብ ሽልማት እንደሚሰጠው አስታወቁ። የሂራን ግዛት አስተዳዳሪዎች የአልሻባብ ሚሊሻ ቡድን ሚስቶቻቸውና እናቶቻቸውን ጨምሮ ኢላማ እንዲደረጉ ሰራዊቱና የጎሳ ሚሊሻዎችን ማዘዛቸው ነው የተዘገበው። ራይት ግሩፕ እና የደህንነት ባለሙያዎች ህገወጥ የግድያ ጥሪው እንዳሳሰባቸው ገልጠዋል። አህመድ ሙሐመድ ከሞቃዲሾ የላከውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
የኢራን ክልላዊ ሀገረ ገዥ አሊ ጄት በማዕከላዊ ሶማሊያ ክልል እየተካሄደ ባለው ጦርነት የአልሸባብ ታጣቂዎችን ለሚገድሉ ሰዎች አስተዳደራቸው ወሮታ እንደሚከፍል እሁድ ዕለት ባደረጉት ጋዜጣዊ መግለጫ አስታውቀዋል። ሀገረ ገዡ ይህንን ያሉት በማዕከላዊ ሶማሊያ ሂራንና ጋልጋዱድ ክልሎች ከአልሸባብ ጋር የሚካሄደው ጦርነት ተባብሶ ባለበት በአሁኑ ወቅት ነው። ቀደም ባሉት ጊዜያት በተለየ መልኩ ሲቪሎች በታጣቂው ቡድን ላይ ከጦር ሰራዊቱ ጎን ተሰልፈው እየተዋጉ ናቸው። ሀገረ ገዥ አሊ ጃይት
ሸባብ ወሚሊሺያ ወፊ ሶድላ ሀድ መለስ ምክላዩ
የአልሸባብን ተዋጊዎች የገደለ ማንኛውም ሰው $5,000 ይሸልማል። ከፍተኛ አልሸባብ መሪዎችን የገደሉ $10,000 ሲያገኙ እንደ አሊ ድህር ያሉ የአልሸባብ ቃል አቀባይን የመሰሉ ከፍተኛ አመራሮችን የገደሉ ደግሞ $25,000 ይሸልማሉ።
በደቡብ ማዕከላዊ ሶማሊያ ሰፊ ግዛት የተቆጣጠረውን አልሻባብን ለመዋጋት በሲቪሎችና በወታደሩ መካከል የተደረገው ጥምር ተልእኮ ወሳኝ ነው ተብሎ እየተደነቀ ነው። የሶማሊያ መንግስት ታጣቂ ቡድኑን ለማጥፋት አስፈላጊውን ሁሉ እንደሚያደርግ አስታውቋል። ሀገረ ገዡ ይሄ ተልእኮ የአልሻባብ ታጣቂ ቡድንን የቤተሰብ አባላትንም ይጨምራል ብለዋል።
የአልሸባብ ሚስቶችና እናቶች እንዲገደሉ ሻለሁ። አልሸባብ የሆኑ ዘመዶቻችሁን እንድትገድሉ ፈልጋለሁ።
የአልሸባብ ታጣቂ ቤተሰቦችን ማጥቃትን በተመለከተ የተወሰደው ውሳኔ የሰብአዊ መብት አቀንቃኞችን አሳስቧቸዋል። አብዱላሂ ሐሰን በአምነስቲ ኢንተርናሽናል ተመራማሪ ሲሆኑ ለአሜሪካ ድምጽ በሰጡት ቃል የአልሸባብ ታጣቂዎች ቤተሰቦችን ኢላማ ማድረግ ዓለም አቀፉን የሰብአዊ መብት የጣሰ ነው ብለዋል።
አንደ ኢንተርናሽናል ሁማኒታሪያን ሎ parties to a conflict are required to at all times distinguish between combatants and civilians.
በዓለም አቀፉ የሰብአዊ መብት ህግ በግጭት ላይ ያሉ አካላት በሙሉ ሁልጊዜም ቢሆን በተዋጊዎችና በሲቪሎች መካከል ልዩነት እንዲያደርጉ ይገደዳሉ። ተሳታፊዎች የሲቪሎችን ህይወትና ንብረት ላለመጉዳት ጥንቃቄዎችን ማድረግ አለባቸው። በሶማሊያ መንግስትና በቀጠናው እንዲሁም በዓለም አቀፍ ደረጃ ያሉት አጋሮቹ እንዲሁም ደግሞ በታጣቂው አልሸባብ ሲቪሎች ላይ ጉዳት ላለማድረስ ዓለም አቀፍ ህጎችን ማክበር አለባቸው።
አብዱል አዚዝ ሁሴን አይዛክ በዴንማርክ በሚገኘው የመሐመድ ቢን ካሊፋ የስልጣኔና የባህል ምርምር ማዕከል የደህንነት ተንታኝ ናቸው። አይዛክ ይህ አካሄድ ሌላ መጥፎ አጸፋ ሊኖረው እንደሚችል በመግለጽ ተመሳሳይ ሐሳብን ይጋራሉ።
ኢላ በክሶ ሸባብካ ዳትካ ሐሰስኮዲ አሩርቶዲ ይቀራባዶዳ
የአልሸባብ ቤተሰቦችና ህፃናትን ኢላማ ማድረግ እጅግ አደገኛ ነው። ምክንያቱም ምንም እንኳን አንዳንድ የውጭ አገር ዜጎች ቢኖሩም 90% የሚሆኑት አልሸባቦች የሶማሌ ዜጎች ናቸው። ሰይጣን አሊያም ደግሞ አዲስ መጥ ፍጥረት አይደሉም። ስለዚህም አልሸባብና ቤተሰቦቻቸውን ሳናጠቃ ከጎሳዎቹ ድጋፍ ሊያገኙ ይችላሉ።
አይዛክ እንደ ዩናይትድ ስቴትስ ያሉ ሀገራት በአልሸባብ መሪዎች ላይ ለጠቆመ ያስቀመጡትን የወረታ ክፍያ መኖሩን በመግለጽ ሽልማቱ መልካም አካሄድ ነው ይላሉ። ይሄ የወረታ ክፍያም ወታደሮችና የጎሳ ሚሊሻዎችን የሽብርተኛ ቡድኑን መሪዎችን ለመያዝ የሚያደርጉት ጥረትን የሚያጎለብት ነው ይላሉ። የሶማሊያ መንግስት ከዚህ ቀደም ይህን መሰል ወረታዎች የነበሩት ቢሆንም ክፍያዎቹ ግን ከአልሸባብ ጋር የተያዙ መረጃዎችን ለመቀበል ብቻ ነበሩ። እንደ አውሮፓውያን አቆጣጠር በ2018 መንግስት በአሸባሪዎች ጥቃት ንብረታቸው የተጎዱባቸው ሰዎች ካሳ እንደሚከፍል አስታውቆ ነበር። ይሁን እንጂ ይሄ ቃል ተጠብቆ እንደሆነ የሚጠቁሙ ምንም አይነት የህዝብ መረጃዎች የሉም። ስለዚህ ያሁኑ አዲስ መመሪያ መጠበቁን በተመለከተም እርግጠኛ ነገር የለም።
ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:33 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ሳምንታዊ ቅንብር ነው የምናልፈው። ትምህርት ትምህርት ለዛሬው በሰሞናዊው ትምህርት ነክ ርዕሰ ጉዳይ ላይ ያተኩራል። አሁን የ12ኛ ክፍል መልቀቂያ ፈተና ነው። የፈተናዎችን ኩረጃና ስርቆት ለመከላከል በሚል ለመጀመሪያ ጊዜ በከፍተኛ ትምህርት ተቋማት የተሰጠውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና የወሰዱ የማህበራዊ ሳይንስ ተማሪዎች ፈተናቸውን አጠናቀው ተራውን ለተፈጥሮ ሳይንስ ተማሪዎች አስረክበዋል። ሆኖም በመጀመሪያው ዙር የፈተና አሰጣጥ ወቅት በአንዳንድ ከፍተኛ ተቋማት ሕይወት ያጠፋ ግጭት፣ ብዙዎች ለጉዳት የደረሱበት አደጋ፣ እንዲሁም ከ12,000 በላይ ተማሪዎች አንፈተንም ብለው መውጣታቸው መዘገቡ፣ በአዲስ አበባ ደግሞ አንዳንድ ወንጀሎችና የምግብ እጥረት ጨምሮ የመሳሰሉ ችግሮች እንደነበሩ ተማሪዎች ይገልጣሉ። ስመኝሽ የቆየ ከአዲስ አበባ ተፈታኞች መካከል የዳያመንድ አካዳሚ የተባለ ትምህርት ቤት ተማሪ የሆነችውን መና ወንደወሰንን አነጋግራ አጠቃላይ ሂደቱ ምን ይመስል እንደነበር ታስቃኝናለች።
12ኛ ክፍል ተፈትነሽ ጨርሰሻል። በመጀመሪያ እንኳን ደስ አለሽ።
እንኳን አብሮ ደስ አለሽ።
ትልቅ ረፍት ይመስለኛል። ይሄ ትልቅ ፈተና ነው እና
በጣም
እንዴት ነበር ጭንቀቱ? ዝግጅቱ
እኔ ጀመርኩት አመቱ ሲጀምር አካባቢ ነበረ። ስለዚህ በጣም ስሰራ ስለነበር የሆነ ብዙም አልከበደኝም ማለት በጣም አልተጨናነኩኝም። አሪፍ ነበር። በቃ
የመፈተኛ ቦታ ሴት ነበር
የተፈተንኩት ላምበረት ጋር ያለ ኢትዮ ቻይና የሚባል ቴክኒክና ሙያ ዩኒቨርሲቲ።
እንግዲህ መጀመሪያ ጊዜ ነው የ12ኛ ክፍል ተማሪዎች በየዩኒቨርሲቲ ውስጥ ገብተው እንዲፈተኑ የተደረገው እና ይህ የአፈታተን ሁኔታ ይፋ ሲደረግ መጀመሪያ ምን ተሰማሽ?
መጀመሪያ በጣም ፈርቼ ነበር። ምክንያቱም ሲጠሩን ትምህርት ቤት ዶርም ሊመድቧችሁ የሚችሉት ከማታውቁት ሰው ጋር ነው፣ ስለዚህ ተዘጋጁ፣ ደግሞ በምግብ ዙሪያም የሆነ የተለየ ምግብ ነው የምትበሉት ምናምን ስንባል ይህን ሁሉ ስሰማ ፈርቼ ነበር። ምክንያቱም ከቤት ውጭ አድሬ አላውቅም እና ይሄ ሁሉ አዲስ ስለነበረ እኔ ፈርቼ ነበረ። ግን ስገባ ኖርማል ነበር።
እንትሶች አነሽ የፈራሹ ወይስ ቤተሰቦችሽም?
ወይ ሁላችንም የፈራ ነው። እነሱም ስለሚያውቁ ከእኔ ከቤት ውጭ አድሬ ስለማላውቅም ለእነሱም አዲስ ነው። የገባን ቀን አስርዬ አትጨነቂ እሺ መናምናም እያሉኝ ለማጽናናት እየሞከሩ ነበር። ስልክም ስለሌለ በጣም በቃ ተጨናንቀው ነበር። እንዴት ትሆናለች እች ልጅ ብለው ግን ደህና ነበርኩ።
እንዳልሽው የምታድሩበት ሁኔታ፣ ምግቡ፣ የመሳሰሉት ነገሮች በወሬ የሰማሽው ነበር። ስትገቢስ ምን አጋጠመሽ?
ስገባ ያው ስልክ የሚያስደውለኝ ሰው ይኖራል ብዬ ጠብቄ ነበረ። ግን ኢመርጀንሲ ካለ ብቻ ነው ስልክ መደወል የሚቻለው። ማለት በጣም ትልቅ ኢመርጀንሲ ካልሆነ ሄደሽ ማስደወል ምናምን አትችይም። ስለዛ እሱ ነገር ትንሽ ከብዶኝ ነበር። አዳሩ ደግሞ እንደ አጋጣሚ ከዳይመንድ ተማሪዎች ጋር ነው የተመደብኩት። 12 ሴቶች ነበር። ሁላችንም አንድ ክፍል ውስጥ ነው ያደር ነው። ክፍሉ በጣም ሰፊ ስለነበረ በጣም አልተጣበብንም እና ችግር አልነበረውም። ሌላ ምግቡ ደግሞ ካፌ አለ ተብዬ ነበር እና የመጀመሪያ የገባው ቀን አዝዤ በልቼ ነበረ። ግን በሚቀጥለው ቀን ምግብ አልነበረም እዛ ካፌ ውስጥ። ስለዚህ በቃ መንግስት ያዘጋጀው ምግብ ላይ ነበር ሂጄ ስበላ የነበረው።
ቶሎ ያልቃል የመሳሰሉ ነገሮች እንሰማለን እኛ እዚህ ውጭ ሆነን እና እንዴት ነበር እሱ?
እኔ ስሄድ አልቆ አያውቅም ማለት ወይም ቶሎ ስለሚሄድ ይመስለኛል አላውቅም። ግን በቃ ሲርበኝ ይሄዳለው። አንዳንዴ ደግሞ ትኩስ ሆነው ይደርሰኛል፣ አንዳንዴን ትንሽ ቀዝቀዝ ብሎ ይደርሰኛል። እና በቃ እንደዛ ሽሮ ነበር ስበላ የከረምኩት።
በእነዚህ ፈተና በሚሰጡባቸው ጊዜያት ውስጥ የተለያዩ ዜናዎች ከፈተና አሰጣጥ ሁኔታ ጋር በተያያዘ ይወጡ ነበረ። አዲስ አበባ ውስጥ ተማሪዎችን ስርቆት ገጥሟቸዋል፣ ንብረታቸው ተሰርቆባቸዋል የሚል፣ ምግብ ቶሎ ያልቅ ነበረ፣ በደንብ አልተዳረሰም የሚል፣ ከአዲስ አበባ ውጭ ደግሞ ተማሪዎች አለመፈተን አደጋም ጨምሮ ደርሰዋል እና እነዚህን ትሰሙ ነበረ። ከሰማችሁስ ምን አይነት ስሜት ነበረ የሚፈጥርባችሁ?
ግቢ ውስጥ እያለን የውጭ ነገር ምንም አልሰማንም፣ ግን እዛው ግቢ ውስጥ የነበሩ ችግሮች ነበሩ። ለምሳሌ ሰኞ ልንፈተን እሁድ ማታ ፈተና ተሰርቋል የሚባል ወሬ ተዳርሶ ሲረበሽ ነበር። ግን ፌዴራሎች መጥተው ምናምን በታተኗቸው። ግን ያው ዶርም ገብተንም ረብሻው ቀጠለ ማለት በጩኸት በር መደብደብ ምናምን እንደዚህ አይነት የመሳሰሉ ነገሮች ነበሩ እና ይህን ስንሰማ እኛ ደንግጠን ነበር በጣም ማለት ይህን ያህል ኢንታክት የሆነ ቦታ ውስጥ የገባ ነው። ፍርሃት ሊለቀቅብን ነው ወይስ የምር ተፈትነን ልንወጣ ነው? ፈተናስ ደግሞ የሚሰረቅ ከሆነ ለምን ገባን ምናምን ብለን እንትን እየተናደድን ነበር። ግን ዝም ብሎ ወሬ መሆኑን ስንሰማ በቃ ተው ነው እና ተኛን ዝም ብለን።
እንደዚህ አይነት ወሬዎች የሚወጡትና የሚዳረሱት በምን መልኩ ነው?
ያው አንድ ሰው በቃ ካወራ በአስር ደቂቃ ውስጥ ወይም በጥቂት ሰዓት ሙሉ ትምህርት ቤቱ ወይም ሁሉም ተማሪ ሊዳረስ ይችላል። ሁሉም ተማሪ ሊሰማ ይችላል። በጣም ቀላል ነው መረጃ እንትን ለማለት እና ስንሰማው በጣም እኔ ተበሳጨው። በጣም ማለት ላይክ ያጠናሁት በዚህ የለፋሁት አንግፌ እንደፍቼ ያጠናሁት እንዲህ ሊሰረቅ ነው ፈተናው ወይስ እሺ እዚህ ገብቼ የማድረው ለዚህ ነው ምናምን ብዬ እያልኩ ነበር። ከዛ ግን ትንሽ ቆይተው መጡ እና አይ ሐሰተኛ መረጃ ነው፣ አልተሰረቀም ምንም ነገር፣ ዝም ብሎ ወሬ ነው።
ማን ያላችሁ?
ምክንያቱም ያው ጓደኞቻችን ውጭ የነበሩ ሁላችን የምንረጋጋ ምንም ዝም ብለው ነው የሚረብሹት እና ብለን ስንት ሰዓት እንደሆነ አላውቅም፣ ግን በጣም አምሽተን እንደተኛ አውቃለሁ።
መቼ ሰማሽ ውጭ ያሉትን ነገሮች? ለምሳሌ እንግዲህ የሚያሳዝን አደጋ ተፈጥሯል ሐዋሳ ላይ፣ ሌሎችም ክልሎች ላይ ተማሪዎች አቋርጠው የመውጣት ህይወት የመጥፋት ነገርም ተፈጥሯል እና መቼ ነው የሰማሽው?
እኔ የሰማሁት ቤት ስገባ ነው። እንትን ሮብ ማታ ነው ቤት የገባሁት እና በቃ ገብቼ እራቴን ልበላ ምናምን ቁጭ ስል እንዲህ እኮ ገጥሟል ሐዋሳ እንዲህ ተደርጓል ምናምን ብለው ነው ወላጆች የነገሩኝ እና ይህን አላወቅኩም ነበር በጭራሽ።
ወላጆችሽስ እንዲህ አይነት አደጋዎችን ሲሰሙ ምናልባት አንቺ ያለሽበትን ሁኔታ ለማጣራት ይሞክሩ ነበር?
ምንም እንኳን ሊያደርጉ የሚችሉት ነገር አልነበረም። ከውጭ አንቺን ለማየት ሞክረን ነበር ግን አልቻልንም። ግቢው በጣም ሰፊ ነው እና ከበር ሆነሽ ምንም ነገር ሊታይሽ አይችልም።
ግን ሞክረው ነበር መጥተው ከውጭ ወደ ውስጥ ለማየት አንቺን?
አዎ ከውጭ ሆነው ሞክረው ነበር።
ይህ አሁን አዲስ የተተገበረው የአፈታተን ሁኔታ ምን ይመስል ነበር? በአጠቃላይ በፈተና ሂደቱ ላይ በስሜታችሁ ላይ ፈጠረባችሁ?
በአጠቃላይ እውነት ለመናገር ቻሌንጂንግ ነበር ግን ደግሞ በጣም አስተማሪ አይነትም ነገር አለው። ማለት እንደዚህ አይነት ሁኔታ ውስጥ እኔ ራሴን አገኛለሁ ብዬ ገምቼ አላውቅም። በተለይ እንደዚህ በዚህ ቅጽበት ውስጥ ምናምን ግን ከገባው በኋላ የመጀመሪያ ሁለት ቀኖች በጣም ተማርሬ በቃ ቤቴ ልሂድ ብዬ ሁላ እንትን ብዬ ነበር ወስኜ ነበር። ግን የፈለገ ነገር ቢሆን ልሰቃይ የምችለው ለትንሽ ጊዜ ነው፣ ፈተኔ ልፈተና ልውጣ ብዬ በሰላም ብዙም ሰዎች ብጠይቂ እንዲሁም አሉ ሁላ ደስ ይል ነበር ብዙ ተምሬያለሁ ብዙ እንትን ብያለሁ ብዙ ወድጀዋለሁ ብሎ የሚያወሩ እኔ ለእኔ ወድጀዋለሁ አልልም፣ ግን በጣም አስተምሮኛል ብዙ ነገር
አስተምሮኛል። ስትን ምን ተማርሽ አሁን በዚህ ሂደት ውስጥ በእነዚህ አምስት ቀናት ውስጥ እንደ ወጣት ሴት ተማሪ ምን ተማርሽ?
የተማርኩት ነገር እንትን ልበልሽ እንደ ኤግዛምፕል ልስጥሽ፣ ቁርስ ተሯሩጠን ነው የምንበላው። ያው ደ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ አይደለ? ተስማምቶን ጠግበን ካልበላን ደን ቀን ሙሉ ነው ስልችት ቢሆን ድክም ብለን የምንውለው። ስለዚህ ቁርስ ለመብላት ወይም ፓስቲ ፍለጋ ወይም የሆነ ሳምቡሳው ቀለል ያለች ነገር ግን አላ የሚያረካ አይነት ነገር ለመብላት በጣም እንሯሯጥ ነበር። ይሄ ደግሞ እንደዚህ አይነት ችግር ገጥሞኝ አያውቅም። እንደዚህ አይነት ሁኔታ ውስጥ ስገባ ቁርስ ብቻ አይደለም የሆነ ነገር ስፈልግ አይ ሪላይዝድ አይ ሀቭ ቱ ወርክ ሀርድ ፎር ኢት ከሰው መጠበቅ እንደሌለብኝ።
እንግዲህ ዋናው ዓላማው ይሄ የተደረገበት ምክንያት ኩረጃን ለማስቀረት የፈተና ስርቆትን ለመከላከል ነው እና ከዚህ አንጻርስ ያንን ግቡን መቷል ትያለሽ?
አዎ እውነት ለመናገር በጣም ተሳክቷል ብዬ አስባለሁ። ምክንያቱም ማትሪክ ሲባል ሁሉም ሰው ኮርጆ የሚያልፈው ነገር ነው ማለት ይሄ ከድሮም ጀምሮ ማትሪክ እየተሰረቀ እንደሚሰራ ግልጽ ነው። ሁሉም ሰው መልስ ይደርሰዋል። ከዛ በኋላ ምንም ሳይቸገር ይሰራል ወይም ከጎበዝ ተማሪ ይሰራል ወይም በቃ የሆነ መፍትሄ አይታጣም። አሁን ግን በዚህ ሁኔታ ውስጥ እንደዛ የሚባል ነገር የለም። ምንም እንኳን ፈተናው አልተሰረቀም አለ ግን ቢሰረቅ እንኳን አይደርስም እጃችን ላይ አይገባም እና ይህን ነገር በጣም ተከላክሏል።
አንቺ የሶሻል ሳይንስ ተማሪ ነበርሽ፣ ጨርሰሻል። አሁን ደግሞ የሳይንስ ተማሪዎች ሊፈተኑ እየገቡ ነው እና ካሳለፍሽው ልምድ ከእናንተ ምን መማር ይችላሉ?
እኔ ልመክራቸው የምችለው ነገር መጀመሪያ ምግብ በደንብ ይዘው መግባት አለባቸው። ከሌሎች ተማሪዎች ጋር መቀላቀል በረብሻው ምናምን ነገር ከእንደዚህ አይነት ነገር በተቻላቸው መጠን ለመራቅ፣ ወሬ ሲሰሙ ደግሞ ላለመደንቀጥ ራሳቸውን ማረጋጋት፣ ቶሎ ገብተሽ መተኛት፣ ኮንታክት መቀነስ፣ አንድ ሰው ወይም ሁለት ሰው ቢይዝ በቂው ነው እና የምመክረው እንደዛ ነው።
አጠቃላይ ትምህርት ፈተናውን ለሚያዘጋጁት አካላት በሚቀጥለው ዓመትም ይሄ አሰራር የሚቀጥል ከሆነ ምን መሟላት አለበት? ለተማሪዎች
ትኑ ከባድ ነበር ለኛ በጣም ሽንት ቤቱ ውሃ ምናም ላይኖር ይችላል ይገባኛል። ግን የፈለገ ነገር ቢሆን ታፈን በቀላሉ የሚታመም ሰው አለ። ደግሞ እኛ ዶርምም ብዙ ሴቶች ታመን የወጣ ነው እና ይሄ ነገር ቢስተካከልልን። ሌላ ደግሞ ኢመርጀንሲ ብቻ ሲሆን አይደለም ወላጅን ማግኘት ያለብን። አሁን ናፍቀውን ከሆነ ወይም ላይክ ሆምሴክ ምናምን ደውለን ወላጆቻችን የምናናግርበት መንገድ ይሄ መስተካከል አለበት። ሌላ ደግሞ ተማሪዎች የአንድ አይነት ትምህርት ቤት ተማሪዎች አንድ ላይ ነው መመደብ ያለብን። ምክንያቱም ከማናውቀው ሰው ጋር መተኛት ምናምን ሌላ ፕሬሽር ነው ክሬት የሚያደርግብን። መልካም ሰው ከገጠመን እኮ ችግር የለም፣ ግን ያ ሰው ጥልጥል የሚለው አይነት ከሆነ ረብሻ የሚፈልግ አይነት ሰው ከሆነ ለእኛም ሳይኮሎጂያችን ጥሩ አይደለም። ስለዚህ ይህን ሁሉ እንዲስተካከል ይፈልጋለሁ።
መና በጣም ነው የማመሰግነው። ውጤትሽ ደግሞ መልካም እንዲሆን ምኞታችንን እንገልጻለን።
ቴንክ ዩ።
ስመኝሽንና እንግዳዋን ወጣቷን ተማሪ መና ወንደሰንን አመሰግናለሁ። እኔም አድማጮች እንዴት ስርጭቶቻችንን መከታተል እንደሚችሉ በተከታዩ ማሳሰቢያ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተከታዩ ቅንብር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ግራንድ አፍሪካ ረን ብለውታል። ታላቁ ሩጫ በዲሲ መሆኑ ነው። ዓመታዊው የጓዳና ላይ ሩጫ ውድድር በቨርጂኒያ ክፍለ ግዛት አሌክዛንድሪያ ከተማ ነው የተካሄደው። ከስፖርታዊ አውድነቱ የተሻገረ ፋይዳ እንዳለው በተነገረለት በዚህ ዝግጅት ላይ ለበጎ ዓላማ የሚውል የገንዘብ ማሰባሰብ መርሃ ግብርም ተካሂዶበታል ይለናል ዝግጅቱን የተከታተለውና ከተሳታፊውና ከአዘጋጆቹ ጋር ቆይታ ያደረገው ሀብታሙ ስዩም። አጠቃላይ ክንውኑን በወፍ በረር እንዲህ ይቃኘዋል።
ቅዳሜ ማለዳ በስፖርታዊ ትጥቅ ደምቀው ሰውነታቸውን በሀገርኛ ሙዚቃዎች የሚያፍታቱት እኒህ ትውልደ ኢትዮጵያውያንና አሜሪካውያን የዓመታዊው የስፖርትና የበጎ አድራጎት መድረክ ታዳሚዎች ናቸው። የዘንድሮው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ተሳታፊዎችን ለማበረታታት በአካል ከተገኙት የመንግስት ባለሥልጣናትና እውቅ ኢትዮጵያን መካከል በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለና ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ምክትል ኮሚሽነር አትሌት ደራርቱ ቱሉ ለተወዳዳሪዎች የእንኳን ደህና መጣችሁ መልእክት አስተላልፈዋል።
አብሮነት ይሻላል በሚል መፈክር ለሚካሄደው ሩጫ በመካከላቸው በገኝቴ በጣም ደስ ይለኛል። የተሳካ ሩጫ እንዲሆን እመኛለሁ። መልካም ቀን።
እኔና ጓደኞቼ ከእናንተ ጋር ለመሮጥ እዚህ ስለተገኘን አምባሳደርን ጨምሮ ሌሎች እንግዶችን ጨምሮ በጣም ደስ ይለናል። እንወዳቸዋለን። አብረን እንሮጣለን። አብረን ለኢትዮጵያ ሰላም ደግሞ እንቆማለን። አብሮነት ይሻላል በሚል መሪ ቃል የተዘጋጀው የግራንድ አፍሪካራን አዘጋጆችን ዶክተር ጋሻውን፣ ሌሎችን ክሩ፣ ጋዜጠኞች፣ የሚዲያ ባለሙያዎች በሙሉ በጣም እናመሰግናለን። የተባረከ ቀን ይሁንልን፣ ተቀደሰ ቀን ይሁንልን። ሰላም ለኢትዮጵያ ለሁል ጊዜ። ኢትዮጵያችን ሁሌም እናታችን፣ የምንወዳት የምንመካባት ሀገራችን። ሰላም ለኢትዮጵያ ሁል ጊዜ እላለሁ። አመሰግናለሁ።
አትሌት ደራርቱ ቱሉና ቀነኒሳ በቀለን ጨምሮ አራት የኦሎምፒክ ባለክብሮች፣ ታዋቂ የኪነ ጥበብ ሰዎች በታደሙበት በዚህ ክንውን ላይ በርከት ያሉ ትውልደ ኢትዮጵያውያንና አሜሪካውያን ተሳትፈዋል። 5 ኪሎ ሜትሮችን በሚያካልለው በዚህ ውድድር በአዋቂ ወንዶች አብርሃም ስሜ፣ አሸናፊ ከተማና ግርማ ኢላላ ተከታትለው በመግባት ባለድል ሆነዋል። በአዋቂ ሴቶች ጋዲሴ ደሪባ፣ ገዛሽን ገመዳና ቁጥሬ ዱለቻ ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ ውድድሩን በአሸናፊነት ደምድመዋል። በሕፃናት ዘርፍ ወንዶች ዮናታን ዳዊት ውድድሩን በአንደኝነት ሲያጠናቅቅ ዮናታን ንጉሴና ናትናኤል ቢንያም የሁለተኛና ሦስተኛ ደረጃን ይዘው አጠናቀዋል። በሴቶች አርሴማ ጸጋዬ፣ ኤልናታ ቀነኒሳና ኤልሳማ ቀነኒሳ ከአንደኛ እስከ ሦስተኛ ደረጃን በመያዝ በዚህ ዓመት የአሸናፊዎች መዝገብ ላይ ስማቸውን አስፍረዋል። በአዋቂ ወንዶች ውድድር ባለድል የሆነው አብርሃም ስሜ ስሜቱን እንዲያጋራን ጠይቄዋለሁ።
እንደ አጠቃላይ እንደዚህ አይነት ውድድሮች የምዘጋጁ ከሆነ ሌላ ፕሮፌሽናል አትሌቶችም ተጋብዞበት የተሻለ ውድድር ማድረግ ከተቻለ ይሄ ድል ብመቻች የተሻለ ነው። እኔ አጋጣሚ ነው እዚህ ቤተሰብ አስመዝግቦኝ እና ስለዚህ ይሄን አጋጣሚ ያገኘ ደስተኛ ኢንተርናሽናል ውድድሮችን ተወዳድር ያለው ያው በኢትዮጵያ ስር ማለት ነው። ስለዚህ ያው ጥሩ ውጤት አለ።
የተወሰኑትን ጥቀስን ለአድማጮች
እስካሁን ከሩጡት በ2018 የዩዝ ኦሎምፒክ አፍሪካ ላይ አልጀርስ ላይ አሸንፊያለሁ። እንዲሁም አርጀንቲና ላይም የወርቅ ሜዳሊያ አግኝቻለሁ። እንዲሁም በተለያዩ የመናጀር ውድድሮችም አሸንፍ ያለው እንደውም ቶኪዮ ኦሎምፒክ ተሳታፊ ነበርኩኝ። ያው ይቀጥላል እንግዲህ
ታላቅ ሩጫ በዲሲ ከስፖርታዊ አብይ ክንውኑ ጎን ለጎን የተለያዩ የበጎ አድራጎትና የማንቂያ ዝግጅቶች ተከናውነውበታል። በሀገር ቤት ከጀመሯቸው ህብረተሰብ አገዝ ስራዎች ጋር በተገናኘ መልእክታቸውን ካስተላለፉት መካከል አንዱ እውቁ ተዋናይና በጎ አድራጊ ሰለሞን ቡጋለ ነው።
መሬት አገኘን፣ ወደ 60 ሺህ ካሬ ወይ 6 ሄክታር መሬት አግኝተናል። እሱ ላይ ሆስፒታል ለመገንባት የመጀመሪያውን ሂደቶች አካሂደን ጨርሰናል። የካሳ ክፍያ ወደ 90 ሚሊዮን ብር ተከፍሏል። መሬት ምርመራ አድርገናል። አሁን ወደ ግንባታው ለመሄድ ወደ 14 ፕሮጀክቶች አሉ። እነዚህ 14 ፕሮጀክቶቻችንን የምንሸጥባቸው መድረኮች እንዲህ አይነት መድረኮች ናቸው እና የሁላችንም ትብብር ያስፈልገናል። ሁላችሁም የፍቅር እጆቻችሁን እንድትዘረጉልን በእግዚአብሔር ስም በዛች በተቸገረች በደሃ አገር ስም እጠይቃችኋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ታንክ ዩ።
በዚህ ዝግጅት ላይ ኢትዮጵያ ውስጥ እየተፈጸሙ ናቸው ለተባሉ ሰብአዊ ጥፋቶች ትኩረት እንዲሰጥ ድምጻቸውን ለማሰማት የመጡ ትውልድ ኢትዮጵያውያንም ነበሩ። በኢትዮጵያ መንግስት ባለስልጣናት ላይ ተቃውሟቸውን ለማሰማት በሚሞክሩ ጊዜ መጠነኛ ግርግር ተፈጥሯል። ከዋሽንግተን ዲሲ ከተማ፣ ከቨርጂኒያ እና ሜሪላንድ ግዛቶች የመጡ በርከት ያሉ ትውልድ ኢትዮጵያውያንና አሜሪካውያን የተሳተፉበት የዘንድሮው ታላቁ ሩጫ በዲሲ አዘጋጅ ኖቫ ኮኔክሽን የተባለው ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ የዘንድሮ መርሃ ግብር በመልካም ስኬት የተቋጭ እንደሆነ ይናገራሉ።
የተሳካ ይመስላል በእኛ ግምት። ምናልባት ደግሞ ተሳታፊዎችን ዞሮ ዞሮ ብዬም ለማናገር እንደሞከርኩት ደስታቸውን እየገለጹ ነው ያሉት። በተለይ ለእኛ ስኬት የምንለው ከመጀመሪያው ዓመት እንዴት ሆኖ ነው ሶስተኛው ዓመት፣ ሁለተኛው ቨርቹዋል ስለነበረ ሶስተኛው እንዴት ነው ከአራተኛው ብለን ነው የምንመዝነው። በዛ ምዘና ከሄድን የዘንድሮ እጅግ ያማረ ነው ብለን እናስባለን። ነገር ግን ደግሞ የሚጠበቅብን ደረጃም ላይ ደረስን ብለን አናስብም እና በተሻለ በአማረ በየዓመቱ እየተሻሻለ እንደ ነው የምንገምተው።
ዶክተር ጋሻው መሰል ዝግጅቶች እንዲጠናከሩ ከትውልደ ኢትዮጵያውያን ስለሚጠበቁ ጉዳዮችም ቀጣዩን ተናግረዋል።
ዛሬው እንደወጡት በርካታ ወገኖቻችን በቀጣይነት እንግዲህ ቀነኒሳ፣ ደራርቱ፣ የእረኛ ቤተሰቦች፣ ፋጡማ ሮባ፣ ቁጥሬ ዱለቻ፣ ሚሊዮን ወልዴ ተጉዞ የመጡት ወገኖቻችን ጋር ከሀገር ከኋላ ሄደን አብረናቸው እናሳልፍ ነው የሚሉት። አላማውም ደግሞ ሶስት ነው። የኛ ዝግጅት በተለያዩ መድረኮች ላይ ከአንተ ጋር እንደተነጋገር ነው ወገኖቻችንን ማሰባሰብ፣ ባህላችንን የበለጠ ማስተዋወቅ፣ በማህበረሰባችን ውስጥ ደግሞ አስተዋጽኦ ያደረጉትን ማወደስ ነው እና በዚህ ረገድ በሁለቱ በማሰባሰብና ባህላችንን በማወደስና የበለጠ በማስተዋወቅ ረገድ የበኩሉን አስተዋጽኦ አድርገናል ብለን እናስባለን። ያንን ደግሞ የሚያግዘን የእኛን ወገን ነው መጥተው በዚህ ውድድር ላይ ሲሳተፉ።
ኢትዮጵያን በተደጋጋሚ በክብር ያስጠራትን የአትሌቲክስ የስፖርት ዘርፍ በትውልድ ኢትዮጵያውያንና አፍሪካውያን መካከል ትስስር ለመፍጠሪያነት ለመዋል ያለመው ኖቫ ኮኔክሽን ያዘጋጀው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ለአራተኛ ጊዜ የተከናወነ ነው። ይኸው ተቋም ያዘጋጀው በተለያዩ ዘርፎች ተጽዕኖ ፈጣሪ አፍሪካውያንን የሚሸልምበትና የሚያከብርበት አፍሪካን ኢምፓክት አዋርድ በቀጣዩ ቀን ተከናውኗል። እሱን የተመለከተውን ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዓለም ዙሪያ ከ200 ሚሊዮን በላይ ሰዎች በአጣዳፊ የምግብ ዋስትና እጦት እየተሰቃዩ ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በተካሄደው የዓለም የምግብ ዋስትና ጉባኤ ላይ መናገራቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። በግንቦት ወር የተባበሩት መንግስታት ድርጅት የተግባር ጥሪ ሲል ለዓለም አቀፍ የምግብ ዋስትና ፍኖተ ካርታ ያወጣ ሲሆን አባል ሀገሮቹ የምግብና የግብርና ገበያ ክፍት ማድረግን፣ የማዳበሪያ ምርትን ማሳደግና ለአየር ንብረት ለውጥ የማይበገር ግብርና ላይ መዋለ ንዋይ ማፍሰስን ጨምሮ 7 እርምጃዎችን እንዲወስዱ ጥሪ ማቅረቡን ርዕሰ አንቀጹ ያመለክታል። ከ100 የሚበልጡ ሀገሮች በላይ ፍኖተ ካርታውን ተቀብለው የፈረሙ ሲሆን ብዙዎቹም የገቧቸውን ቃል ኪዳኖች ወደ ተግባር ለመቀየር እየሰሩ ነው። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እርምጃው ወሳኝ ነው ማለታቸውን የጠቀሰው ርዕሰ አንቀጽ ምክንያቱም አሁን ያለው ችግር የትኛውም ሀገር ወይም የሀገሮች ስብስብ ብቻውን ሊፈታው የሚችለው አይደለም ማለታቸውን አውስቷል። ፕሬዚዳንት ጆ ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባሰሙት ንግግር ዓለም አቀፉን የምግብ ዋስትና ችግር ለመታገል ዩናይትድ ስቴትስ በዚህ ዓመት ቃል ከገባችው 6.9 ቢሊዮን ዶላር በተጨማሪ ከ2.9 ቢሊዮን ዶላር በላይ አዲስ ድጋፍ እንደሚያደርጉ አስታውቀዋል። ነገር ግን አስተዋጽኦ እያደረጉ ያሉት ሁሉም አይደሉም ያሉት የውጭ ጉዳይ ሚኒስትር ብሊንከን እጅግ ጥቂቱን አስተዋጽኦ እያደረጉ ካሉት መካከል ብዙ የማድረግ አቅም ያላቸው አንዳንድ ሀገሮች አሉባቸው፣ ያ መለወጥ አለበት። ሀገሮች እስካሁን ያደረጉት ምንም ያክል ቢሆን አሁንም እያንዳንዱ ሀገር የበለጠ ማድረግ ይኖርበታል ሲሉ ጥሪ አቅርበዋል። ርዕሰ አንቀጹ የውጭ ጉዳይ ሚኒስትር ብሊንከን ሌላው አፋጣኝ እፎይታን የምንደግፍበት መንገድ እህልና ሌሎች የግብርና ምርቶች ከጥቁር ባህር ወደቦች ወደ ውጪ ለመላክ ያስቻለውን በተባበሩት መንግስታት ድርጅትና ቱርክ ሽምግልና በሩሲያና ዩክሬን መካከል የተደረሰው ስምምነት እንዲራዘም በመገፋፋት ነው ያሉትን ጠቅሷል። አክሉም ሁለተኛው እርምጃ ደግሞ ሀገራት የራሳቸውን ምግብ የማምረት አቅም እንዲያዳብሩ መርዳት ነው ብለዋል።
Over the next 5 years, the United States will work with our Congress to invest over $11 billion worldwide toward this goal.
በሚቀጥሉት 5 ዓመታት ዩናይትድ ስቴትስ ለዚህ ዘላቂ የግብርና ምርት ከ11 ቢሊዮን ዶላር በላይ መዋለ ንዋይ ለመደገፍ ከምክር ቤቱ ጋር ትሰራለች። ባለፈው ወር 8 አዳዲስ የአፍሪካ አገሮችን መጪውን ትውልድ እንመግብ ወደሚለው ፕሮግራማችን ውስጥ ጨምረናል። ይህ የማህበራዊ ደህንነት መረቦችን የምናሰፋበት፣ የምግብ ስርዓቶችን የምናጠናክርበት፣ አመጋገብን የምናሻሽልበት ዋናው ፕሮግራማችን ነው።
በመጨረሻም መንግስታት፣ የክልል አካላት፣ በጎ አድራጎት ድርጅቶችና መንግስታዊ ያልሆኑ ድርጅቶች በጋራ እየሰሩ መሆናቸውን ለማረጋገጥ የተሻለ ቅንጅት ሊኖር ይገባል ያለው ርዕሰ አንቀጽ ብሊንከን ምናልባት ከምንናገረው በላይ በጣም አስፈላጊው ነገር የምናደርገው ነገር ነው። የህዝባችን ጤና፣ መረጋጋትና ደህንነት መሰረት የሚያደርገው በጋራ በመንገነባው የምግብ ዋስትና ላይ ነው ማለታቸውን ጠቅሶ የዛሬውን ርዕሰ አንቀጽ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቪኦኤ አሁን የጋቢና ፕሮግራማችንን ተከታተሉ አድማጮች። ስርጭታችንን ለማገባደድ ተቃርበናል። ሰዓት ባለመብቃቱ ያልተስተናገዱ ሁለት ዝግጅቶችን ወይም አንድ ዝግጅት በጣምራ ሁለት ሀሳቦችን የያዘ ላስታውስ። እዚህ ዩናይት ስቴትስ ውስጥ የሚገኙ ከተለያዩ የአማራ ማህበራት የተውጣጡ ትውልደ ኢትዮጵያውያን በትላንትናው ዕለት ከዋይት ሀውስ ፊት ለፊት የተቃውሞ ሰልፍ አድርገዋል። በኦሮሚያ ክልል በምዕራብ ወለጋ ዘር ላይ ያነጣጠረ ግፍ ይፈጸማል ሲሉ ጋዜጠኞችና የመብት ተሟጋቾች ላይ የሚደርስ ያሉትንም፣ በሌላ በኩል ደግሞ ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ሌላ የተቃውሞ ትዕይንት ተካሂዷል። የዚህኛው ሰልፍ አስተባባሪ በሰሜን አሜሪካ የሚኖሩ የትግራይ ተወላጆች ናቸው። በነገው ምሽት ሁለቱንም እናቀርባለን። የዛሬውን እዚህ ላይ ያበቃን። አስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።